nous. Très bien, non. Yé, bastukum katama, yemi gagnou, yé tu pédems, radio, très bien, non. ጤናስጥልን አድማጮችን ይህ የምታዳምጡት በስቱኮልም ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ነምና ረፈዳችሁ ተከበራችሁ አድማጮቻችን የኢትዮጵያ ድምጽ ሬዲዮ ሳምንታዊ ፕሮግራም ነው። የዛሬ ፕሮግራማችንን አሁን ጀምረናል። አንድ የሙዚቃ ግብዣን ጋብዛችሁና ከሙዚቃው በማስከተል ፕሮግራሞችና የተለያዩ ነገሮች እንደሰሳለን። መልካም ቆይታ።
ናግንሽ ማካማካ ንይ ማካማካ ማካማካ ናግንሽ ማካማካ ናግንሽ ማካማካ ንይ ማካማካ ማካማካ
ነይ
ሽምበገኑ ብቻ ፈታ በይ ፈታ ፈታ ወቄ ዛሬ ነሽ ከኔ ጋር ፈታ በይ ፈታ ፈታ ወቄ ዛሬ ነሽ ከኔ ጋር ፈታ በይ ፈታ ፈታ ወቄ ዛሬ ነሽ ከኔ ጋር
አርማጮች እንግዲህ እንደምናርፍዳችኋል በድጋሚ ዛሬ ፕሮግራማችን በተከታተላችሁት ሙዚቃ ጀምሯል። ዛሬ ፕሮግራማችን እንደተለመደው የተለያዩ ፕሮግራሞች ወደ እናንተ ይደርሳሉ። ከፕሮግራሞቻችን መካከል የልጆች ፕሮግራም ቀዳሚውን ይዛል። ከዛ ማስከተል ደግሞ ስቱዲዮ ውስጥ ተመስገን ይገኛል። ተመስገን ዛሬ ምን ይዛል ለአድማጮቻችን?
እንግዲህ ለአድማጮቻችን ዛሬ አደፍርስ ከተሰኘው መጽሐፍ ላይ አንድ ስለ አንድነትና ስለ ነጻነት እንዲሁም አንድነት አገርና ኃይል ስለመሆኑ የምታብራራ አጥር ያለች እንትን ይዤ ቀርብ ያለው እንግዲህ ከፕሮግራሙ ጋር አብረን እንገናኛለን።
አደፍርስ ቀደም ያለ ከታተመ ቆየ ነው ለበል
አበታዎቹ
ውስጥ ታተመ መጽሐፍ ነው።
በ1960ዎቹ የተጻፈ መጽሐፍ ነው። ነገር ግን አሁን ስላለችው ኢትዮጵያ ብዙ ነገር የሚገልጽ በጣም ትልቅ መጽሐፍ ነው።
ግን በልብ ወለድ መልክ ነው የተጻፈው። ሲጻፍ
በትክክል
ማን ነው ጻፊው?
ዳኛቸው ወርቁ ነው የጻፈው ይሄን አደፍርስ መጽሐፍ።
ዳኛቸው ወርቁ ነው የጻፈው። በጣም ጥሩ። ይሄንን አብረን ከተታታላለን ወደ በኋላ። አናም አንድ ፕሮግራም ያላት ይመስለኛል። ተከታታይ ፕሮግራም ነው ልበል። ከዛ በማስከተል ደግሞ ዛሬም ወለላይ ገጣሚ ወለላይ ዛሬ የለም በስልክ አላቀርብም በስቱዲዮ ድረስ ተገኝቼ ነው ማቀርበው ብሎ የራሱን ፕሮግራም አዘጋጅቷል። ወደ በኋላ ላይ በቅ ብሎ ፕሮግራሞቹን ያሰማናል ማለት ነው። እንግዲህ ሌላ ፕሮግራምም ይኖረናል። ለምሳሌ ዛሬ በአዲስ አበባ ብፁዕ አቡነ ጴጥሮስ ሐውልት ለሁለት አመታት ከቆየበት ወይም ከተነሳበት ቦታ ተነስቶ ወደ ቦታው እየተመለሰ ይገኛል። በዚህ ሰዓት በአዲስ አበባ ማለት ነው። ከግንባታ ጋር በተያያዘ ተነሳ ተብሎ ነበርና ይሄን ሁኔታ የተከታተልን ያለነው አሁን ይሄ ስነ ስርዓት የተፈጸመ ባለበት ሁኔታ በርካታ ኢትዮጵያውያን ከአዲስ አበባና ዙሪያው ያሉ አቡነ ጴጥሮስን ለመዘከር የተለያዩ ቲሸርቶችን በማሰማት የተለያዩ መዝሙሮችን በመዘመር እንዲሁም ደግሞ የጀግንነት ወይም የሚያወድሱ የተለያዩ ዜማዎችን በሚዘምሩበት ሰዓት በዚህ ሰዓት ከፍተኛ የሆነ የፖሊስ ድብደባ በዚህ አዲስ አበባ ፒያሳ አካባቢ በሚገኘው አደባባይ እየተፈጸመ እንደሆነ አሁን ያሉ መረጃዎች ያመለክታሉ። ከዛ ባሻገር እኛም ደሞ ወደኋላ መለስ ብለን የአቡነ ጴጥሮስን ታሪክ የሚዘክሩ እሳቸው ሁኔታዎች እሳቸው የህይወት ታሪክ የሚዘክር አንድ ጽሑፍ ወደኋላ እናቀርባለን። እንዲሁም ታዋቂው ገጣሚ ሎሬት ጸጋዬ ገብረ መድን ጴጥሮሳችን ሰዓት ብለው በድምጽ ራሳቸው ከ1960ዎቹ መጀመሪያ ያዘጋጁትንም እንዲሁ ኦዲዮ እናሰማንም የሆነው እንዲሁም ባለፈው ሳምንት የተጀመረው የኢትዮጵያን ወቅታዊና ታሪካዊ ሁኔታዎችን የሚዳስሰው የኢትዮጵያን ታሪክ የሚዳስስ ፕሮግራም በተሾመ የሚዘጋጀው ማለት ነው። እሱም የራሱን ክፍል ዛሬ ይቀርባል ማለት ነው። ስለዚህ የተለያዩ ፕሮግራሞች ይኖራሉ። እንዲሁም ከኢንተርኔት የተገኙ የተለያዩ ግጥሞችና አስተያየቶች ይኖራሉ። እናንተም አድማጮች በተለያዩ ጉዳዮች ላይ አስተያየት አለን የምትሉ ከሆነ በ0819100 በመደወል የተለያዩ አስተያየቶችን መስጠት መነጋገር ትችላላችሁ ማለት ነው። ይሄ በፕሮግራማችን ዙሪያ ነው።
በጣም ጥሩ እንግዲህ ግሩም እንግዲህ በዚህ ባለፈው ሳምንት በጣም ትላልቅና አበይት ጉዳዮች ተከናውኗል። እስቲ ከነዚህ ጉዳዮች አጠራርገ የተከሰሱ ነገሮች ለአድማጮቻችን መጣቀርብልን።
እንግዲህ በእንግዲህ ኢትዮጵያ ነገር በየሳምንቱ ብዙ ነገሮችን በየሳምንቱ ማግኘት እንችላለን። የተለያዩ ቀልብን የሚገዙ ነገሮች በየሳምንቱ ይከሰታሉ። ባሳለፍነው ሳምንት በተለይ የሚዲያ ሽፋን ከፍተኛ በኢትዮጵያውያን የሚዲያዎች የተለያዩ ሽፋን ካገኙ ዜናዎች መካከል በተለይ ባሳለፍነው ሳምንት መጀመሪያ ዛሬ ሳምንት ማለት ይቻላል ፕሮፌሰር ብራኑ ነጋ በአሜሪካን ለህዝብ ለአባላትና ለደጋፊዎች እንዲሁም በቀጥታ ስርጭት በተላለፈው መልእክታቸው ያስተላለፉት መልእክት ብዙዎችን ያነጋገረና ብዙ ከፍተኛ ተደማጭነት ያገኘ ሆኖ አግኝተነዋል። እንግዲህ ፕሮፌሰሩ በዚሁ ንግግራቸው በረዘም ያለ ንግግር ነው እስከ 1 ሰዓት ተኩል ገደማ ይመስለኛል እንደተከታተለው የተለየ ድርጅቱን አቋም ፍንተው አድርጎ ባሳየና ቁልጭ አድርጎ ባሳየው ሁኔታ ስለወደፊቷ ኢትዮጵያ ስለአሁኑም ስለአለው ወቅታዊ ሁኔታ ዝርዝር አድርገው ያስቀመጡበት ሁኔታ አለና አንዳንድ ነጥቦቹ በተለይ ያው በብዙዎቹ ዘንድ አንዳንድ የተለያዩ ጥርጣሬ ያሉ የተነሱ ነገሮችንም ለማንሳትና ለማብራራት ሞክረዋል። ብዙ ነገሮችን አንስተዋል። በተለይ አሻሚ የሆኑ ነገሮችን በተወሰነ መንገድ ለማየት ሞክረዋል። ለምሳሌ ከዚህ ከዘውግ ፖለቲካ ጋር በተያያዘ ባለው ሁኔታ ላይ ምንም እንኳን አሁን ያለው ይሄ የማንነት ፖለቲካ ከዘውግ ላይ ተመሰረተ ፖለቲካ አሁን መልስ የሚያገኝ ወይም ደግሞ የሚታይና አብሮ ለመሄድ የሚያስችል ቢሆንም ግን ወደፊት ግን ይሄ ነገር ጥያቄ መልሱ ከተፈታ በኋላ በዜግነት ላይ ተመሰረተ ፖለቲካ ለኢትዮጵያ ዘላቂ መፍትሄ በማምጣት ቁልፍ ሚና እንደሚኖረው በሰፊው አስረግጠው ተናግረዋል። ከሌሎችም ነገሮችን ተለያዩ ነገሮችን በመጥቀስ አብራርተዋል። ለፖለቲካ ትርፍ ተብሎ ምንም ነገር እንደማይደረግና ፖለቲካው ብቻ በራሱ እንደሚሰራ የብሔር ጥያቄ መለሰች ከራስዋ ጋር የታረቀች ዲሞክራሲያዊት ኢትዮጵያን ለመገንባት ብቻ የሚደረግ ትግል መሆኑን አጽንኦት ሰጥተዋል። የኛን ደጋፊዎችን ለማስደሰትም አይደለም ሌሎችን ነገሮችን ለማስደሰት ሳይሆን ወያኔን ለመጣል ብቻ አትኩረን እንሰራለን ብለዋል። ከምንም በላይ ሰላም እንደሚወዱ ይሁንና ከምንም በላይ ደግሞ ባርነት እንደሚጠሉ አጽንኦት ሰጥተዋል። እና በዚህ ጉዳይ ላይ ሰፋ ያለ ብዙ የኢትዮጵያ ፖለቲካም ኢኮኖሚያዊ ነገሮችንም ዘርዘር አድርገው ያዩበት ነው። ይሄ በዚህ ይጠቃልላል ማለት ነው። ግን ከዚህ ቀደም ምናልባት ወያኔዎች ፕሮፌሰር ብራኑ ወደ ኤርትራ ባቀኑበት ጊዜ ከዚህ ወዲያ ይመለሱም ሲሉ ነበረ። ከዛ በኋላ እንደምናስታውሰው በአውሮፓ ህብረት ተገኝተው ማብራሪያ ሰጥተዋል። በኋላም የሚሉት ሲያጡ ብዙ ነገሮችን ብለው ነበር። በኋላ ወደ አሜሪካም ሲሄዱ አሜሪካ ከዚህ ከአሜሪካ መንግስት ጋር እነዚህ ሽብርተኞችን አሳልፎ ለመስጠት የሚያስችል ውል ለመፈረም የተዘጋጀን ነው ብለው ያው ማስፈራራታነት ነገሮችን ለማቅረብ ሞክረው ነበር። የተሳካ አይመስልም ማለት ነው። እና ይሄ አንዱ ትኩረትን ስቦ የነበረ ዋና ጥያቄ ዋና ፕሮግራም ነበር ማለት ይቻላል።
ኦኬ አሪፍ። እንግዲህ እኔም ፕሮግራሙን ለመከታተል ሞክሬ ነበር። አንድ የተናገሩት ንግግር አስደስቶኝ ነበር። ምን ነበር ያሉት እሳቸው? በወሬ ወይም በጫጫታ የሚፈርስ ስርዓት የለም በትግል እንጂ የሚል ነገር ተናግረው ነበር።
ትክክል።
እስቲ እሱ ነገር እንዴት አየህ?
ባይ እውነት ነው። እንግዲህ በጩኸት የፈረሰ ሀገር በመጽሐፍ ቅዱስ ማን ነው እሱ
ይያልኩ
እንደዛ የሚባል ነገር አለ? እሱ ብቻ ካልሆነ በጩኸትና በግርግር የሚፈርስ የለም። ይሄ እንግዲህ መልእክቱ ለኔ ግልጽ ሆኖ ነው የታየኝ። ማንም ሰው ያቅሙን ትንሽም ነገር ብትሆን ጣለም ቢያደርግ የትልቅ ውጤት የሚመጣው የእያንዳንዱ ትንንሽ ድምር ውጤቶች መሆኑን ለማሳየት ይመስለኛል። እያንዳንዱ ሰው የበኩሉን ሚና ቢጫወት ትንካ ማለት ይልቅ ያ ከፍተኛ ውጤት ያስገኛል የሚል መላምት ያለው ይመስለኛል። እንግዲህ ሌላ በሳምንቱ ትንሽ ያነጋገረ የከረመው የበውቀቱ ስዩም ካሜል ባሻገር የተሰኘ መጽሐፍ ተመረቀ አሜሪካ ነው። እሱም በከፍተኛ ሁኔታ በሚገርም ሁኔታ መጽሐፉ በአሜሪካም በኢትዮጵያም እኩል የታተመው እኩል ቀን ነው ለገበያ ያቀረበው። አሜሪካ በሌላ ሳታም ኢትዮጵያም በሌላ ሳታም ይመስለኛል እኩል ቀን ለገበያ ያቀርባል። ልዩነቱ አሜሪካን ሀገር የምረቃ ስነ ስርዓት ነበር፣ ኢትዮጵያ ቀጥታ ወደ ገበያ ለገባው። በኢትዮጵያ ውስጥ በሁለት ቀን ውስጥ 20 ሺህ ኮፒ ተሽጦ ማለቁን እንደ ትኖች ያስረዳሉ። እንግዲህ መጽሐፉ እኔ እንኳን አላየሁትም አላነበብኩትም፣ ግን አንዳንድ ቀድሞ ያነበቡ ሰዎች ለሁለት ጎራ የተከፈሉበት ሁኔታ አለ። የበውቀቱ ከዚህ ቀደም የሚታወቅባቸው ተለያዩ መጣጥፍና መድብሎች በመጻፍ ነው በተለያዩ ነገሮች ላይ። አሁን ከዛ ዘለል ባለ መንገድ ኢትዮጵያን ታሪክ ሌሎችም ነገሮች ከራሱ በራሱ አገላለጽና በራሱ ሁኔታ ያስቀመጠበት ሁኔታ አለ። ያንን እንግዲህ አርስቱ ራሱ እንዳገራል ከአሜን ባሻገር አሜን ብለን ከተቀበልናቸው ነገሮች ባሻገር ያሉ ነገሮችን ለመዳሰስና ለመሞገት የሄደበት መንገድ ነው። እንግዲህ በውቀቱ ትንሽ ፍልስፍናዎችንም ይሞክራልና ከዛ አይነት ነገሮች ጋር በእኛ ማህበረሰብ ደግሞ ብዙ ጊዜ ፍልስፍና እና ንግዘ ሃይማኖት ሊነካል ባህልንም ሊነካ ይችላል። እንዳይነክ የሚባሉ ኢትዮጵያውያን በጣም ሴንሲቲቭ የሆኑበት ነገሮች አሉ። እነዛ ነገሮች ስለሚነካ እነዛ አይነት ነገሮች ላይ ብዙ ትግስት የለንም እና የምትወደው ሰው እንኳን ቢሆን በዛ ነገር ከመጣብህ ይሉንታ እንታጣለህና ያ ነገር እንደዛ አይነት ነገሮችን ነካብን በሚል በተወሰኑ ወገኖች አንዳንድ እንትን የሚባል ነገር አለ። ሌላ ወገን ደግሞ ከፍተኛ አድናቆቱን ይቸራል። በርግጥ መጽሐፉ ደራሲው መሰለውን ከታሪካ አኳያ ጽፏል። አንብቦ መረዳት
የራሳችን
ፋንታና ሁኔታ ይሆናል። እንግዲህ መጽሐፉ ሁሉም ሰው ካነበበው የራሱን አስተያየት ሊወስድበት ይችላል ማለት ነው በያስባለው። እንግዲህ በመጨረሻ ባጠራ አድርጌ የፌስቡክ ሚኒስትር የሚባሉት ዶክተር ቴድሮስ አዳኖም ትናንት በፌስቡክ ገጻቸው ላይ እንደዚህ ብለው ጽፈዋል። እንግዲህ በሌ ምርታችንን በፌስቡክም እያሳየን ነውና እኔ ተጽዕኖ ፈጣሪ ከሚባሉ 3 የሰብሳሃራን ከሰሃራ በታች ባሉ ሀገሮች 3ኛው ሰው ተመድቤያለሁ እና ይሄም ያደረኩትን አስተዋጽኦ ከፍተኛ ግምት ውስጥ መግባቱን ያሳየልኛል ብለው ያንን ለትልቅ ነገር አቀርበዋል። የኬንያው ፕሬዝዳንት ሆሮ ኬንያታና ሌላ አንድ ሰው ሁለተኛ አሉ። ሳቸው 3ኛ ወጥቻለሁ። 600 ሺህ ላይኮች አሉኝ እና ይሄ ነገር በተቀፍተኛ ተቀባይነት ስላስገኘኝ ይሄም እናንተ ውጤት ነው እንኳን ደስ ያላችሁ አይነት ነገር እንትን አቀርበዋል። እንግዲህ ሳቸው ቀደም ብሎ ብዙ ይታወቃሉ በፌስቡክ ባለመጥፋት። በተለይ የኦሮሚያን በስቀሴ ከተጀመረ ካለፈ 3 ወር ወዲህ ግን እኔ በግሌም ስመለከት ብዙ ብቅ ብለው አይቻቸው አላውቅም። እንግዲህ እነዚህ መሰሰሉ ጉዳዮች አሉ፣ ሌሎችም ነጥቦች ይኖራሉ። እንግዲህ ወደ በኋላ ጊዜ ካገኘን ደግሞ እንመለሳለን። አሁን የልጆች ፕሮግራም የተዘጋጀ ይመስለኛል፣ ወደዛ እናልፋለን።
መልካም ጊዜ።
ደህና ናችሁ ልጆች? እኛ ደህና ነን። ይህ የስዊድን የሚገኝ
የኢትዮጵያ ድምፅ ራዲዮ
የልጆች ክፍለ ጊዜ ነው።
አሁን የዛሬ ፕሮግራም እናስተዋውቃችሁ።
ዛሬ ምን ምን አለ?
ዘፈን፣
ተረት አለ።
ልጆች እንደምን ሰንብታችኋል? ደህና ናችሁ? እኛ በሰላምና በጤና ሰንብተናል። እናንተም በሰላም እንደሰነበታችሁ በመተማመን ወደ ዕለቱ የልጆች ፕሮግራም እንተላለፍ። በዚህ የልጆች ክፍለ ጊዜ እናንተን ያስተምራል ያዝናና ብለን ለሰማናችሁ ከተለያዩ ከሀገራችን መጽሐፍ ያገኘናቸውን ተረቶች ለሕፃናት የሚያስተምሩ ዘፈኖች ይዘን ቀርበናል።
I can't ስለ አንድ አዝማሪና የውሃ ሙላት ነው። አዝማሪ ምን እንደሆነ ታቃላችሁ ልጆች? አዝማሪ ማለት ዘፋኝ ማለት ነው። አዝማሪ ብዙ ጊዜ የህዝብን ስሜት ደስታ፣ ሐዘን የተለያዩ ነገሮችን በሆኑ ጊዜ በግጥም መልክ ያንቆራቆረ የሚያቀርበው በተለያዩ ባህላዊ በሆኑ መሳሪያዎች ነው። በልምድ በብዛት በማሲንቆ እንዲሁም ክራር በመሳሰሉት መሳሪያዎች እየታጀቡ ያቀርባሉ። እንግዲህ አዝማሪ ማለት ምን እንደሆነ ካወቃችሁ ወደ ዋናው ግጥም እንመለስ። አዝማሪና የውሃ ሙላት። አንድ ቀን አንድ ሰው ተነስቶ ሲሄድ የወንዝ ውሃ ሞልቶ ደፍርሶ ሲወርድ እዚያ ወንዙ ዳር እያለ ቆርጠድ ማሲንቆ እየመታ ድምፁን አሳምሮ አንድ አዝማሪ ያገኘ ሲዘፈን አመሮ ምን ነው አንተ አዝማሪ ምን ትሰራለህ ብሎ ቢጠይቀው ምን ሆን ትላለህ አላሻከር ብሎኝ የውሃው ሙላት እያሞጋገስኩት በግጥም ብዛት አባብለዋለሁ እስኪ ምናልባት ልቡን አራርቶ ቢያሻግረኝ ብዬ አሁን ገና ሞኝ ሆንክ ምን ነው ሰውዬ ነገሩ ባልከፋ ውሃን ማሞገሱ ግን እንደዚህ ፈጥኖ በቾኮላት ሲፈስ አስተውለየው አንተስ ብትሆን ደግሞ እንዴት መስማት ይቻላል የሰው ነገር ቆሞ እስኪ ተመልከት ይህንን አወራረድ ያልሰማ ሲመጣ የሰማ ሲሄድ ድምፁን እያውካካ መገስገሱን ትቶ ማን ይሰማኛል ብለህ ትደክማለህ ከቶ ተግዛዝህ ለጸባይ ካልሆነ አራሚ መናገር ከንቱ ነው ካልተገኘ ሰሚ አያችሁ ልጆች አንዳንድ ጊዜ ችግርም ለማን እንደሚነገር ማወቅ ያስፈልጋል ከክቡር ከበደ ሚካኤል ከዚህ ተረት የተማራችሁት ነገር እንዳለ ተስፋ አለኝ
Thank you.
አርማጆቻችን በመቀጠል ተመስገን በ1960ዎቹ መጀመሪያ ከተጣመው አደፍረስ ልቦለድ መጻፍ የተወሰነውን ለያሰማን ተዘጋጅቷል። ወደ ተመስገን አልፈለው
አገር አንድነት ነው። አንድነት አገር ነው። በሰላሙ ጊዜ ተባባሪ፣ በዘመቻ ጊዜ ጀብደኞች፣ በጦርነት ጊዜ መንፈሰ ቆራጥ የሚያድርግ የወንድነትን ሐሞት የሚያፈላ ያርበኝነትን ወንኔን የሚያገናፍል የድፍረት ግምት የማያሞኘው አንድነት ነው። ጎበዝን የሚያስሞካሽ የሚያጋነን የሚያስፋፋ እከሊ እንደ ጥይት ተወርዋሪ እንደ አንበሳ ግርማዊ እንደ ነብር ግልፍተኛ የሆነ ጎበዝ ቁጡ ኃይለኛ የማይደፈር ወንድ ነው የሚያሰኘው ለሴት ሐሞት ለወንድ ድፍረት የሚሰጠው አንድነት ነው። የስልጣኔ ኩርንችት የኑሮ አሸክላ የመወያየት እንቅፋት የፍቅር ሻህላ የሆኑ በጥራዝ ነጠቅነት በተመረዘው ወጣት መካከል እንቁራሪት በሆኑ በሆዱ እንደቋጠረ እባብ ተቋጥረው የሚታዩትን አንዳንድ አጉራዘል ላይ አጥንተ ብልስ ሰዎች የሚሻለውን መንገድ አሲዞ ከግብ የሚያደርሰው አንድነት ነው። ሳቅን በደስታ ጭብጨባን በማጎልመሻ ለቅሶን በሐዘን መጎሳቆልን በድህነት ያለ ጊዜ ማርጀትን በብስጭት ተርጉሞ ከሰው እኩል የሚያራምድ አንድነት ነው። አንድነት ከሌለ ግን ሳቁ በጥጋብ በማላለብኝነት በማሽሟጠጥ በማፌዝ በማናካት ይተረጎማል። ጭብጨባው ቀረ ተበላሸ አስቀየመ አጀብ አጀብ ጉድ ጉድ በሚል ስሜት ተገዝቶ የመደሰቻ ምልክት መቀለጃ ይሆንና አንድ ሰው እንዲያስጨበጭብለት ያሰበውና የወጠነው አስጨጭቦበት ይፈጸማል። ለቅሶው በስካር በማጭበርበር በማደናገር በጥጋብ ተተርጉሞ እንዲያውም ገፍቶ ይብስና አዞ ልትተናኮር ስትፈልግ እያለቀሰች እንደሚባለው በተንኮል መሰረትነት ይለወጣል። መጉሳቆል በአያት ቅድመ አያት ዘመን በተሰራ የዘር ግፍ ባገኙ በበለጸጉ ጊዜ በተፈጸመ እኩያት በልብ በተፈጥሮ ጠማማነት የኃጢአት ዋጋ በመሆን ተለውጦ ሲያራርቅ ሲያመናጭቅ ይኖራል። ያለ ጊዜ ማርጀትም ያለ አቅም መንጠራራት የራስን ልክ አለማወቅ ጋት ሲያሳዩ ስንዝር ስንዝር ሲያሳዩ ክንድ መመኘት የተነሱበትን ረስቶ ለማይደርሱበት መንጠራራት ይሆንና የሰው ልጅ እድሜው ለማይፈቅድለት ስራ ስለባከነ በስሜት አርጅቶ በሐሳብ ረግረግ ተውጦ ህልማዊ መንግስትን በመግዛት ከሰውነት መዝገብ ስለተፋቀ የመጨረሻው ጎድሎ ፍጥረት የሚያሰኘውን የሰው በታችነት ስም ይሰጣል። አንድነት ነጻነት ነው። ነጻነት አንድነት ነው። አንድነት አገር ነው። አገር አንድነት ነው። አንድነት መንግስት ነው። መንግስት አንድነት ነው። ስልጣኔ አንድነት ነው። አንድነት ስልጣኔ ነው። አንድነት ህይወት ነው። ህይወት አንድነት ነው። አንድነት ኃይል ነው። ኃይል አንድነት ነው። እንዲያስ የሀገር ማተቧ ከተበጠሰ የህዝብ እምነት ከጎደለ ሀገሪቱም ህዝቡ ማወዳደቃቸው አያምርም። አንድነት ነጻነት ነው። ነጻነት አንድነት ነው። አለዚያማ ነጻነት ነጻነት ቢሉት ለአፍ ሞልቶ አንጀት አይደግፍ ላይን ደምቆ ለሰውነት ፍሳህን አይሰጥ ለጆሮ ይራቀ የጠለቀ የጣመ የጣፈጠ ቢመስል ልባችንን አኩርቶ እንዳሻን አያክበሰብስ ምን ተስፋ ምን አለኝታነት ሊኖር ይችላል? የለም። ነጻነት አንድነት ነው። የግል የጋራ እንደ ፀሐይ እንደ ውሃ እንደ አየር ጌታና ደሃን የማይመርጥ የሚያፍነሸንሽ ለይት ተቀን ቀን ከማታ እንዳሰኘ የሚያረካ የሚመግብ ባጉል ነገር ያልተበረዘ በእስከ ያልተወሰነ ነው። ነጻነት ያው ዘላለማዊ ነው። ሆኖም በሰማይ ላማለኝ ብቻ የሰው ልጅ ደስታ ለመደለል አይሻ። ታዲያ እንግዲህ እንዴት ይሆናል? እንዴትንስ ለማስተባበር ይቻላል? ለማስተባበር የሚቻለው ማግኘትም ማጣትም መደሰትም ማዘንም አንድነት ሲሆን ነጻነትና አንድነት መንትዮች ናቸው። ያንደኛው አንድነትና አድራጎት ከሌላው የተለየ ቢሆን እንደ ነፍስና ስጋ አብሮ የሚሰሩ መሆናቸውን አውቀን እንድንሰራባቸው ያስፈልጋል። እንዲህ ካልሆነ ግን ነጻነት ምናልባት ያልታወቀ ትርጉም ይኖራል ማለት ነው። ምናልባት የትርጉም ማለት ያልታወቀ ትርጉም ለጥቂት ሰዎች እንጂ ለብዙዎች አልተገለጸ ይሆናል። ምናልባት ለብዙዎች ሲገለጽ በሽታ ይሆን ይሆናል። ምናልባት እንደማር በጥቂት ሁንጂ ሲበዛ ይመር ይሆናል። አገር አንድነት ነው። አንድነት አገር ነው። አለዚያማ አገር አገር አይሆንም። ውሃው ይመራል፣ እህሉ ያንገፈግፋል፣ አየሩ ይጎመዝዛል፣ መሬቱ እንደረሞጭ ያቃጥላል፣ የሳር ቅጠሉ ሽታ ይመርዛል፣ ሸጥ ሸለቆው ይከብዳል፣ ያስጠላል፣ ተራራ ሸንተረሩ ያንሸራትታል፣ ያዳልጣል። ኗሪውም እንደ አይጥና ድመት እንደ ተኩላና ፍየል ተፋጦ እድሜውም በሙሉ ድንግጥ ድንግጥ፣ ፍርግግ ፍርግግ፣ ብርግግ ብርግግ፣ ንቅል ንቅል፣ ትክል ትክል ሲል ነጠላ ትከሻ ሆኖ የተጠራበትን ምድሮይ ኑሮ በህልም ሩጫና በገደል ማሚቱ ዘዬ ይጨርሳል። ይህ እንዳይሆን ታዲያ እንዴት ይከላከሏል? እንደምንስ የአገራችንን አንድነት ይጠብቃል? አገራችን የጋራችን እንደመሆኗ መጠን አያት ቅድመ አያት ቅም አያት የጀግንነት ስራቸውን አሳይተው ቅርስ አሳልፈው የረገፉባት የአካል እናታችን አለኝታችን መሸሻችን መሸሸጊያችን ነች ማለት ነውና ወገንና ጎሳ የሚባሉትን እንክርዳድና መጭ ንቃቅለን በመጣል በየልባችን የተቀረሸውን የነገር እርሾ ለቅልቁ በማፍሰስ የህይወት አክሊል የሚሆነውን አንድነት መርጠን በመቀዳጀትና በሱስር በመራመድ ምናልባት ልንከላከለው እንችላለን። ምክንያቱም አንድነት ኃይል ነው። ኃይል ደግሞ አንድነት ነው። አንድነት ተራራውን ይመክታል፣ ሸለቆውን ይመሽጋል። እንዲያም ያንዱ ቁስል ያንዱ ንፍፊት ሲሆን አንዱን ቢቆርሙት ሌላውን ይሰማዋል፣ ሌላውን ቢዘረጥጡት ሌላው ይከፈዋል። በዚህን ጊዜ መገረኑ አንድ ህይወት አንድ አካል ማግኘት ይሆንና ውጤቱ ኃይል ልበሙሉነት ደስታ ፈንጠዚያ ፍስሐ በጠቅላላ ሰው ሰውነቱን ወደ ማወቅና በሰውነቱ መተማመን ወደ መደሰትም ይደርሳል። እንዲህ ካልሆነ ግን ከሰው የባሰ አውሬ የለምና ራሱንስ እንኳን ለመግደል የማይመለሰው ፍጡር ሌላውን ቀርቶ ጌታ ኢየሱስ ክርስቶስ እንኳን እንደገና ተወልዶ ቢመጣ ዓላማውን የሚያሰናክልበት ሆኖ ካገኘው ይሁዶች ካሰቃዩት በላይ አይሰሩ ስራ እንደሚሰራ አይጠረጠርም። ታዲያ ይህንን የሰው አውሬነት እንደምን ለማስወገድ ይቻላል? አንድነት ኃይል ነው። ኃይል አንድነት ነው። እንዲሁም ነጻነት ነው። አንድነት ነጻነት አንድነት ነጻነት በመሆኑ በማስገንዘብ ነው ልንከላከለው የምንችለው። እያንዳንዳችንም ራሳችንን በዚህ ጎዳና በመምራት ነው።
ይቅርታ ወደ ሙዚቃ ግብዣ ከመላፋችን በፊት ተመስገን ይሄን በ1960ዎቹ መጀመሪያ የታተመውን አደፍርስ መጽሐፍ በቀዳኛቸው ወቁት ጻፈው ልቦለድ ማለት ነው። አሁን መርጣ ከመጽሐፉ ማለት ያቀርብክልን ነገር አለ። ጭብጡ ምንድነው? ምን መልእክት ያስተላልፋል ብለህ ነው?
ያው እንግዲህ መልእክቱን እንዳዳመጥከው አድማጮችም እንደሰሙት አንድነት እና ነጻነት ላይ የሚያተኩር ነው። ያው እንደምታውቀው በዛ ዘመን የተጻፈ መጽሐፍ ነው የመጽሐፍ ነገር ግን አሁን እንደምታየው በተለያየ ሜቢ ስርዓቱን በሚያስከትለው የመከፋፈል ለግዛ ሲስተም ወጣቱን እንደምታየው ጎጠኝነት ዘረኝነት ላይ በጣም ፎከስ አድርጓል እና በዛ ዘመን ያሉ ሰዎች ስለ አንድነት ይሄን ያክል ካሉ በዚህ ዘመን ያለን ወጣቶች ስፔሻሊ የዚህ ጊዜ ጄኔሬሽኖች እንዴት አንድነታችንን አጠንክረን አንጓዝም? ለአንድነታችን ደግሞ ቀላሉ መፍትሄው የሌላው ህመም የራሳችን ህመም ሲሆን ነው። የሌላው ስቃይ የራሳችን ስቃይ ሲሆን ነው። ለዚህ ማሳያው እንደምትመለከተው ኢትዮጵያ ውስጥ አሁን በተለያዩ ሚዲያዎች የሚለቀቁ ናቸው። ኦሮሚያ ክልል ታያለ፣ በጎንደር በአማራ ክልል በጋምቤላ አሁን ደግሞ ሰሞንኛው እንደዚህ አይነት ችግሮች እየተከሰቱ ነው። ነገ ከነገ ወዲያ ይሄ ችግር አሁን ያልደረሰበት ቦታዎች ላይ መድረሱ አይቀርም እና ይሄ ነገር ከመስፋፋቱ በፊት ወጣቱ ጄነሬሽን በተለየ ወጣቱ ጄነሬሽን የሌላው ህመም ህመሜ ነው። ምክንያቱም አንድነት አገርና አገር አንድነት መሆን ተረድቶ ይሄን ነገር ተግባራዊ እንዲያደርግ
አገር አንድነት ነው አንድነት አገር ነው ሚለው ነው ዋናው
ዋናው ትልቁ ነገር እሱ ነው መሰለኝ።
በጣም ጥሩ ቆንጆ ነው። በጣም እናመሰግናለን። ለሳምንት ደግሞ ሌላ ይዘን እንደምትመጣ ተስፋ አለኝ።
ኦኬ አመሰግናለሁ።
አሜን።
አረማጆቻችን በመቀጠል ደግሞ ማለፈው ሳምንት እንደጀመርነው ኢትዮጵያን ታሪካዊ ጉዳዮች ላይ የሚያተኩረው ፕሮግራማችን እናልፋለን። ለዛሬ ተሼ መረጠልን ጽሑፍ አለ፣ እሱ ቀጥሎ ይሰማል። የጀዝዊቶች መምጣት በኢትዮጵያ ጉዳይ የጀዝዊት ሚስዮናውያን ጣልቃ ገብነት በደንብ የሚጀምረው በ16ኛው መቶ ክፍለ ዘመን በ50ው ዓመት ውስጥ ሆኖ እናገኛለን። እንደምናስታውሰው ሁሉ ልብነ ድንግል በርሙዴዝን ወታደራዊ እርዳታ እንዲያመጣ በ1535 ዓመተ ምህረት ወደ ፖርቱጋል በላከው ጊዜ የካቶሊክን እምነት ወደ ኢትዮጵያ አስገባለው ሲል ቃል ገብቶለት ነበር የሚባል ነገር አለ። እንዲሁም ንጉሰ ነገስቱ በርሙዴዝ የኢትዮጵያው ቤተክርስቲያን ፓትርያርክ እንደሚሆን ቃል ሰጥቷል የሚባልም አለ። የኢትዮጵያና የፖርቱጋል ጦር በ1543 ዓመተ ምህረት በተደረገው ግጥሚያ ድል በተቀዳጀ ማግስት በርሙዴዝ በነብለ ድንግል የተገባለትን ቃል ገላውዲዮስ እንዲፈጽምለት ይጠይቃል። የሆም ንጉሰ ነገስቱ ኢትዮጵያን ግዛት ግማሹን ለፖርቱጋል ስልጣን እንዲያስረክብ ራሱም ንጉሰ ነገስቱ ለሮማ ቤተክርስቲያን ተገዥነቱን እንዲያረጋግጥና በርሙዴዝን ፓትርያርክ አድርጎ እንዲሾም የሚለው። ገላውዲዮስ ግን ከቤተክህነቱ ከፍተኛ ሹሞች ከአባ ዘክራና ከአባ ጳውሎስ ጋር ሆኖ የበርሙዴዝን ጥያቄ እንደማይቀበለው ሲያስታውቅ፣ በአንድ በኩል የተደረገው እርዳታ አንድ የክርስቲያን መንግስት ለሌላው ክርስቲያን መንግስት የሰጠው የወዳጅነት ድጋፍ እንደመሆኑ የንጉሰ ነገስቱን ግዛት ግማሹን ለፖርቱጋል የሚያሰጥ ምክንያት የለም። በሌላውም በኩል የኢትዮጵያ ቤተክርስቲያን የሞኖፊዚት አንድ ባህሪ እምነት አካል ስለሆነች ኢትዮጵያ ወደ ሮማዊቷ ካቶሊካዊት ቤተክርስቲያን መግባት ጨርሶ የሚሆን አይደለም ሲሉ ተቃወሙ። ሁኔታው እንዲህ መሆኑን ሲገነዘቡ ፓፓውና በተለይ የጀዝዊቶች ሥርዓተ ማህበር የበላይ ኃላፊ የነበረው አግናቲዮስ ሎዮላ ኢትዮጵያውያን ወደ ሮማው የስልጣን ክልል ውስጥ የማጠቃለሉን ዓላማ ለበተው ሐሳብ ስላልነበራቸው ቀጥለው ወደ ኢትዮጵያ ስለሚልኩት መልእክተኛ ዝግጅታቸውን በጥንቃቄ ተያያዙት። ሮማ ውስጥ ሳንቶ ስቴፋኖ ዴ ሞሪ በተባለው ቤተክርስቲያን ወደ ኢትዮጵያ የሚላኩ የጀዝዊት ሚስዮናውያን የሚሰለጥኑበት አንድ ልዩ ትምህርት ቤት ተከፈተ። እነዚህ ሚስዮናውያን የኢትዮጵያን ቋንቋ እንዲማሩ ሆኖ የሀገሪቱን ልማድና ባህል እንዲሁም ለኢትዮጵያ ግዴታ የሆነውን የሃይማኖቱን መሰረት አስተምሮ ጠንቅቀው እንዲያውቁ ተደረገ። በ1554 ዓመተ ምህረት በፓፓው ትዛዝ ኑሬዝ ባሬቶ ኢትዮጵያ ፓትርያርክ ተብሎ ተሰየመ። በዚህም መሰረት በኢትዮጵያ ቤተ መንግስት ዘንድ ሁኔታውን ለማመቻቸትና ለባሬቶም ተገቢው ክብር አቀባበል እንዲደረግለት ዝግጅት ለማድረግ በ1555 ዓመተ ምህረት ጀዝዊት ጎንዛሎ ሮድሪጌዝ ወደ ኢትዮጵያ የተላከ ቢሆንም ንጉስ ገላውዲዮስ እና የኢትዮጵያ መንፈሳዊ መሪዎች ወደ ካቶሊካዊ እምነት ለመዞር ሐሳብ እንደሌላቸው በማረጋገጣቸው ቅዱ ሳይሳካ ቀርቷል። ፓትርያርክ ባሬቶ ቤተ መንግስት ለመቀረብ እንደሚቻል ብቻ ለሮድሪጌዝ ተነገረው። በ1556 ዓመተ ምህረት ባሬቶ ጥቂት ጀዝዊቶችን አስከትሎ ወደ ኢትዮጵያ ተጓዘ። አንዳችም እንቅፋት እንዳይገጥመው ጥንቃቄ በማድረግ ራሱ በጓይ ቆይታ አድርጎ አቡነ አቪየዶን አስቀድሞ ወደ ኢትዮጵያ ላከ። እሱም በ1557 ከንጉሰ ነገስቱ ቤተ መንግስት ደርሶ የወዳጅነት አቀባበል የተደረገለት ሲሆን የመጣበት ጉዳይ ግን ሮማ የምትጠብቀውን ውጤት ሳያስገኝ ቀርቷል። በመጀመሪያ ራሱ ንጉሰ ነገስቱ እንዲሁም አቡነ ዮሴፍ ከኦቪየዶ ጋር ክርክር አካሄዱ። ቀጥሎ ከፍተኞቹ የኢትዮጵያ መንፈሳዊ መሪዎች የተካፈሉበት ገላውዲዮስ ተሳታፊ ባይሆንም አብሮ የተገኘበት የሲኖዶስ ስብሰባ ተጠራ። ሲኖዶሱ የያዘው አቋም ለጀዝዊታውያኑ መልእክተኞች ግልጽ የሆነ አሉታዊ አቋም ነበር። በ1558 መጨረሻ ኦቪየዶ ቤተ መንግስቱን ለቆ ሄደ። በኢትዮጵያ ውስጥ ወንጌልን ለማስተማር የተፈቀደለት ከመሆኑ በቀር አቪየዶ ሌላ ያገኘው ነገር አልነበረም። ከመንፈሳውያን መሪዎች ውስጥ ከፊሉ ጀስዊቶች ወንጌላዊ ተግባር እንዲያካሄዱ በመፈቀዱ እጅግ ከማዘናቸው ተነሳ ገላውዲዮስ ወዲያው ከኑር ጋር ሲዋጋ በመሞቱ የእግዚአብሔር ቅጣት ነው ብለው ተርጉመውታል። ንጉሰ ነገስቱ ባዳንን በጥሩ መንፈስ ተቀብለው በማስተናገዱ አምላክ እንዲቀጣው። እነዚህ የኢትዮጵያ እምነት አክራሪዎች ተከራካሪዎች ንጉሰ ነገስቱ ለጀስዊቶች በጎ መንፈስ አሳይቷል ሲሉ የሚነቅፉት ያላግባብ ነው። ገላውዲዮስ ያለ ጥርጥር በወታደራዊም ሆነ በዲፕሎማሲያዊ መስክ ችሎታውን ያስመሰከረ ታላቅ መሪ ነበር። በእምነት ጉዳይ የማያወላውል አቋም ይዞ ግን መልእክተኞችን ላለማስቀየም ጥንቃቄ አድርጓል። ጥበበ ቃላት ገላዲዮስ የጥበበ ቃላትና የስዕልን መዳበር በሁሉም መልኩ የሚደግፍ የተማረ ሰው ነበር። የጀዝዊቶች መምጣት የቀሰቀሰው የሃይማኖት ፍጅት የነበረ ቢሆንም ከ1555 እስከ 1558 ባሉት ዓመታት ውስጥ የግል እምነቱን ከመግለጽ ወደ ኋላ አላለም። በአውሮፓ የገላዲዮስ እምነት በሚል ርዕስ የምትታወቅ አንዲት አነስተኛ ሥራ ደርሷል። በዚች መጽሐፍ ውስጥ የፓፓው ተወካዮች በኢትዮጵያ ቤተክርስቲያን ላይ ያለን ስለሚሏቸው ዋናውና የተቃውሞ ነጥቦች አስተያየቱን ገልጿል። ከቤተ ክርስቲያን አባቶች ስራዎች በሰፊው በመጥቀስ ኢትዮጵያ የተቀበለቻቸው ቀኖናዎች፣ ስነ ስርዓቶች፣ ስርዓተ ቅዳሴ ትክክለኛነት አብራርቷል። በሱ ዘመነ መንግስት ቁጥራቸው በርከት ያሉ የሃይማኖታዊ ስራዎች የተደረጉ ሲሆን ከነዚህ መካከል የጀዝዊቶች ክርክሮች ውድቅ የሚያደርጉና ከእስልምና ጋር አንዳንድ የማይጣጣሙ አያሌ መጻሕፍት ይገኙባቸዋል። እነዚህ ስራዎች ብዙዎቹ ከክርስቲያናዊው የአረብ ጥበብ ቃላት የተረጎሙ ናቸው። በዚህ ወቅት ከተተረጎሙ ዋና ዋና ስራዎች ውስጥ አንዱ ስለ ምስጢረ ስላሴና ስለ ክርስቶስ ባህሪ የሚያትተው ሃይማኖተ አበው በሚል ርዕስ የተካተተው የሥነ መለኮታዊ ድርሰቶች ስብስብ ሲሆን የራስ አምዱ ልጅ መብአ ጽዮን የተረጎመው ነው። ይህ ሥራ በዘመናት ውስጥ የተሻሻለ መጥቶ አሁን በኢትዮጵያ ያለው እምነት የቆመባቸው መሠረታዊ ቀኖናዎች ያዘ ሆኗል። ከመብአ ጽዮን በቀር ጨጌ እምባቆም በዚያ ወቅት ከኖሩት እጅግ ታዋቂ የጥበበ ቃላት ሰዎች ውስጥ አንዱ ነው። ይህ ሰው ቀደም ሲል እስላም የነበረና ኋላ አንቀጻሚን የእምነት ምሽጎች የተሰኘውን እስልምናን የሚነቅፈውን መጽሐፍ የደረሰ ነው። በሌሎችም በንጉሥ ገላውዲዮስ ዘመን ከዳበሩት የሥነ ጥበብ ዘርፎች ውስጥ የኢትዮጵያን ሙዚቃ ያበለጸጉ እንደ አዛዥ ራጉኤልና እንደ አዛዥ ጌራ ያሉ ታዋቂ ሰዎችና እንዲሁም በገላውዲዮስ ከተቆረቆረችው ከትድባበ ማርያም ገዳም የመጡ የቤተ ክርስቲያን ሹማምንት ነበሩ። ስለዚህ የ16ኛው መቶ ክፍለ ዘመን የ50 ዓመታት ሞቅ ያለ አእምሯዊ ንቃት የታየባቸው ዓመታት ነበሩ ለማለት ይቻላል። ጳጳስ ኦቪዶ ኢትዮጵያን ቤተ መንግስት ለቆ ከሄደ ከጥቂት ወራት በኋላ ንጉስ ገላዲዮስ በ1559 ከኖር ጋር ተዋክቶ ወደቀ። ሀገሪቱ በሐዘን ተዋጠች። ይህንን መዋለ ዜና ዘጋቢው ራሱ በደረሰው በመሪው ታሪክ ዜና መጨረሻ ላይ በሚገኘው የሐዘን ጉርጉሮ አሳምሮ ገልጾታል። አድማጮች፣ ቀደም ያለ ጽሑፍ የተወሰደው የኢትዮጵያ ታሪክ ከመጀመሪያው እስከ አሁኑ ዘመን በሚል በአንድርዜ ባርቲኒስኪ እና ዮአና ማንቴል ኒየችኮ የተጻፈ እና በአለማየሁ አበበ ወደ አማርኛ ከተመለሰ መጽሐፍ ነው። እንደምን አርፍዳችኋል አድማጮች። በድጋሚ ከረፋዱ 11 ሰዓት ሆናል። የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። በኢትዮጵያ ኦሮሚያ ክልል ጉጂ ዞን የወርቅ ክምችት ያለበት ሻኪሶና ዳዋ ኮቴ ለሚድሮክና ለኤፈርት በመሰጠቱ ከፍተኛ ተቃውሞ ተነስተዋል። በደቡብ ኢትዮጵያ ኦሮሚያ ክልል ጉጂ ዞን ሚድሮክ ኩባንያ የወርቅ ማዕድን በሚያወጣበት ሻኪሶና በቅርቡ ይወጣበታል ተብሎ ለሚድሮክና ለኤፈርት ኩባንያዎች በተሰጠው ዳዋ ኮቴ አካባቢ የሚገኙ ነዋሪዎች ከፍተኛ ዝባዊ እንቅስቃሴ ማሰማት ጀምረዋል። ብዙ የወርቅ ክምችት ያለበት በተባለው ኮቴ የተጨማሪ መሬት ንብረትነቱ ለሼክ መሐመድ አላሙዲን ለሆነው ሚድሮክና የህወሓት ንብረት ለሆነው ኤፈርት መሰጠቱ ዝባዊ ቁጣውን ቀስቅሷል። ሚድሮክ ባንያ በሻኪሶ ለገደምቢ ከ20 አመታት በላይ የወርቅ ማዕድን ቢያወጣም የአካባቢው ህብረተሰብ የኢኮኖሚ ተጠቃሚ ያለመሆኑ ቁጭት እንደፈጠረባቸው ተመልክቷል። ሚድሮክ በየአመቱ 4.5 ሜትሪክ ቶን ወይም 4500 ኪሎ ግራም ወርቅ ሲያወጣ ቢቆይም የነዋሪው የዕለት ተዕለት ህይወት ከእጅ ወደ አፍ እንደሆነ መቀጠሉ ተነግሯል። የለገደም የወርቅ የተሟጣጠ ሲሄድ ሚድሮክ እዚያው አካባቢ ወደሚገኘው ሰብሮ የወርቅ ክምችት ፊቱን በማዞር ማምረቱን ቀጥሏል። በኦሮሚያ ክልል ጉጂ ዞን ወርቅ ብቻ ሳይሆን ሌሎች ማዕድናትም ይመረታሉ። በመንግስት የተያዘው የማዕድን ልማት ድርጅት ከ160 ሚሊዮን ቶን በላይ ክምችት ያለው ታንታለም ማዕድን እያመረተ ወደ ቻይና ይልካል። ከአራት አመት በፊት በ2004 ዓ.ም ተመረተ ክምችቱ ከ150,000 ኪሎ ግራም እንደሆነና 5 ቢሊዮን የአሜሪካ ዶላር እንደሚያወጣ የተነገረለት ወርቅ በዳዋ ኮቴ በመገኘቱን ብሔራዊ ማዕድን ኮርፖሬሽን የተባለ ድርጅት ማስታወቁ ይታወሳል። ሰሞኑን የተቀሰቀሰው አመት በዚህ አካባቢ ወርቅ ማዕድን ለማውጣት በሚል ተጨማሪ መሬት ለሚድሮክና የህዋት ንብረት ለሆነው ኤፈርት መሰጠቱ እንደሆነ ነዋሪዎች ገልጸዋል። በሻኪሶ ህብረተሰቡ የሚጠጣው ኃይል የለውና ንጀሪካን ውሃ በ10 ብር እንደሚገዙ ይገልጻሉ። ሚድሮክ ለአካባቢው ትምህርት ቤት ጤና ጣቢያና ሌሎችን መሰረተ ልማቶችን ለመስራት ቃል ቢገባም ህዝቡ መሬቱን ተነጥቆ ከመሬቱ ውስጥ የሚገኘው ወርቅ ከአካባቢው ተጭኖ ሲሄድ ከማየት ውጪ የተጠቀመው ነገር እንደሌለ በምሬት ይናገራሉ። በዳዋ ኮቴ በተነሳ ተቃውሞ ፌደራል ፖሊስ ያለው እርምጃ ውስጥ ህዝቡ መደብደብና በርካታ ሰዎችን ያሰረ መሆኑን ለመረዳት ተችሏል። በኢትዮጵያ በተለያዩ ቦታዎች ኢንፍሉዌንዛ መሰል በሽታ እየተሰራጨ እንደሆነ ተነገረ። 4 ሰዎችም በበሽታው ሞተዋል። አዲስ አበባ ከተማን ጨምሮ በተለያዩ ክልሎች ኢንፍሉዌንዛና ሌሎች ጉንፋን መሰል በሽታዎች በመስራጨት ላይ መሆናቸውንና እስካሁንም ድረስ 4 ሰዎች ህይወት መጥፋቱን የጤና ጥበቃ ሚኒስቴር አስታውቋል። በከፍተኛ ሁኔታ በመዛመት ላይ ያለው ይሄው በቫይረስ አማካኝነት የሚመጣው የመተንፈሻ አካል በሽታ ሳምባ፣ የአስምና የስኳርና የልብ በሽታ ባሉባቸው ሰዎች ላይ የከፋ ጉዳት እንደሚያደርስ ሚኒስቴሩ አሳስቧል። በተያዘው ወር ምርመራ ከተካሄደባቸው 32 ሰዎች መካከልም የአስም፣ የሳምባና የስኳር በሽታ የነበረባቸው 4 ሰዎች ህይወታቸው ማለፉን የሚኒስትሩ ኃላፊዎች ለመገናኛ ብዙሃን ገልጸዋል። በሀገሪቱ ተከስተ ያለው በሽታም በH1N1 ኢንፍሉዌንዛ ዝርያዎች ውስጥ እንደሚካተት የተናገሩት ባለስልጣኑ በሽታው በወረርሽኝ መልክ 4 ዓመት በፊት በአውሮፓ ተከስቶ ለሰዎች ህይወት ማለፍ ምክንያት መሆኑ ታስረድተዋል። የኢትዮጵያ ህብረተሰብ የጤና ኢንስቲትዩት ምክትል ዋና ዳይሬክተር የሆኑት ዶክተር ዳዲ ጂማ ይሄው ሰዎችን ለሞት የሚዳርገው በሽታ በሀገሪቱ ሌሊት ላይ የሚስተዋለውን ቅዝቃዜ ተከትሎ የተከሰተ እንደሆነ አስረድተዋል። ስር የሰደዱ በሽታዎች ያሉባቸውና በወቅቱ ወደ ህክምና ጣቢያ የማይሄዱ ሰዎች ለሞት አደጋ እንደሚጋለጡና አፋጣኝ እርምጃ መውሰድ እንዳለባቸውም የጤና ጥበቃ ሚኒስቴር ማሳሰቡን ከሀገር ቤት የተገኘ መረጃ አመልክቷል። በሽታው ከሰው ወደ ሰው በቀላሉ የሚተላለፍ በመሆኑ ህብረተሰቡ ጥንቃቄ እንዲያደርግ የጤና ባለሙያዎች የመከሩ ሲሆን ህፃናትና በእርግዝና ላይ ያሉ ሴቶችም የዚሁ በሽታ ተጠቂ ሊሆኑ መቻላቸው ደግሞ ልዩ ጥንቃቄ እንዲያደርጉም ተነግሯል። ይህ በኢትዮጵያ ተከስቶ ካለው H1N1 ኢንፍሉዌንዛ በሽታ ጋር ተመሳሳይነት ያለው ክስተት በተያዘው ወር በኮስታሪካ 4 ሰዎች መግደሉን አጃንስ ፍራንስ ፕሬስ የሀገሪቱን ጤና ጥበቃ ሚኒስቴር ዋቢ በማድረግ መዘገቡ ይታወሳል። በኦሮሚያ ክልል ከተሞች የተቀሰቀሰው ተቃውሞ በበራብ ሸዋ እንዳዲስ መቀስቀሱ ተሰምቷል። ከሁለት ወራት በፊት ከአዲስ አበባ ማስተር ፕላን ጋር በተያዘ በተለያዩ ኦሮሚያ ክልል ከተሞች የተቀሰቀሰው ተቃውሞ በምዕራብ ሸዋ በአዲስ መልክ መቀስቀሱ ተገልጿል። በጸጥታ ኃይሎች የተወሰዱ ያሉ ግድያዎችን በመውገዝ ላይ የሚገኙት የአካባቢው ነዋሪዎች ከረቡዕ ጀምሮ ሰላማዊ ሰልፍ በማካሄድ ላይ መሆናቸውም ተዘግቧል። በምዕራብና በደቡብ ኦሮሚያ ክልል ከተሞች ዳግም የተቀሰቀሰውን ተቃውሞ ተከትሎ በርካታ ነዋሪዎች በጸጥታ ኃይሎች መደብደባቸውንና ለእስር መዳረጋቸውንም ለመረዳት ተችሏል። ሶስተኛ ወሩን በያዘው በዚህ የኦሮሚያ ክልል ተቃውሞ ወደ 200 የሚጠጉ ሰዎች መገደላቸውን ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በሀገር ውስጥ ያሉ የፓርቲ አመራሮች በመግለጽ ላይ ናቸው። የፌደራልና የክልል ባለስልጣናት ተቃውሞ በቁጥጥር ስር መዋሉን ሲገልጹ ቢቆዩም ተቃውሞ በአዲስ መልክ መቀጠሉን ለመረዳት ተችሏል። ዳግም ተቃውሞ በተቀሰቀሰባቸው የምዕራብ ሸዋና አካባቢ ነዋሪዎች መንገዶችን በመዝጋት በመፈጸም ላይ ያሉ ግድያዎችና የጅምላ ስርዓቶችን ሲያወግዙ ማርፈዳቸውም ተዘግቧል። ይኸው ተቃውሞ ዓለም አቀፍ መነጋገሪያ መሆኑን ተከትሎ የአውሮፓ ፓርላማ በቅርቡ ግድያውን በመውገዝ በርካታ የውሳኔ ሀሳቦች ማጽደቁ ይታወሳል። በስድስት ወራት ውስጥ ከአንድ ቢሊዮን በላይ ብር መመዝበሩን የኢትዮጵያ ጸረ ሙስና ኮሚሽን አስታወቀ። ባለፉት ስድስት ወራት ውስጥ ብቻ በመንግስት የሥራ ኃላፊዎች ከአንድ ቢሊዮን ብር በላይና በርካታ ግምት ያላቸው ንብረቶች በሙስና መመዝበራቸውን የኢትዮጵያ ፌደራል ጸረ ሙስና ኮሚሽን ገለጸ። በጉዳዩ ዙሪያ ለሕዝብ ተወካዮች ምክር ቤት የስድስት ወር ሪፖርት ያቀረበው ኮሚሽኑ በዚህ ሙስና በተወሰኑ ላይ ክስ መመስረቱን ከሀገር ቤት ውስጥ የተገኘ መረጃ ያመለክታል። ኮሚሽኑ በሙስና የተከሰሱ የሥራ ኃላፊዎችን ቁጥርና ማንነት ከመግለጽ ቢቆጠብም ከመሬት አስተዳደር፣ ቀረጥና ታክስ፣ በመንግስት ግዢና ሽያጭ እንዲሁም በፋይናንስ ተቋማት ዘንድ ሙስናው ሲፈጸም መቆየቱን አስታውቋል። የሊዝ ግምቱ 22 ሚሊዮን ብር የሆነ መሬት ከሊዝ ውጪ በመፍቀድ መንግስት ሊያገኝ የሚገባውን ጥቅም ያሳጡ የሥራ ኃላፊዎች እንደሚገኙበት የኮሚሽነሩ የችግሩ አሳሳቢነት ባቀረበበት ወቅት አስረድቷል። ግልጽነት የሌላቸውና ከህግና ስርዓት ውጪ የሆኑ ግዢዎችን ዋነኛ የሙስና ምክንያት መሆናቸውን የገለጸው ኮሚሽኑ የመንግስት ጨረታዎች ችግሩን እያባባሱት እንደሚገኙም ይፋ አድርጓል። በሶስት ወር ጊዜ ውስጥ 10 ሚሊዮን ኢትዮጵያውያን ለዕለት የሚበሉት እንደማይኖራቸው የተባበሩት መንግስታት ድርጅት ገለጸ። በቀጣዮቹ 3 ወራቶች ውስጥ ዓለም አቀፍ እርዳታ ወደ ኢትዮጵያ መግባት ካልጀመረ ከ10 ሚሊዮን በላይ ሰዎች ለዕለት የሚበሉት ምግብ እንደማይኖራቸው የተባበሩት መንግስታት ድርጅት በድጋሚ አሳስቧል። የበጋ ወቅት የተጠናከረ መምጣቱንና የእርዳታ አቅርቦት ባለመኖሩ ምክንያት የድርቁ አደጋ ወደ አሳሳቢና አስከፊ ደረጃ የተሸጋገረ መሆኑንም ድርጅቱ ገልጿል። በአሁኑ ወቅት ለአስቸኳይ ምግብ እርዳታ የተጋለጡ ከ10 ሚሊዮን በላይ ሰዎች የግንቦት ወር ከመግባቱ በፊት ዓለም አቀፍ እርዳታ ሊቀርብላቸው እንደሚገባ የተባበሩት መንግስታት ድርጅት አመልክቷል። ይሁንና ለዚሁ ድጋፍ በተደጋጋሚ ጥሪ ቢቀርብም በቂ ምላሽ አለመገኘቱ ስጋቱን ፈጥሮ እንደሚገኝ የድርጅቱ ባለስልጣናት ይፋ አድርገዋል። የመንግስት ባለስልጣናት በበኩላቸው ዓለም አቀፍ ማህበረሰብ ለኢትዮጵያ እርዳታ ጥሪ በቂ ምላሽ ባለመስጠታቸው የድርቁ አደጋ ትኩረትን እየሳበ መምጣቱን በመግለጽ ላይ ሲሆን፣ አንዳንድ የእርዳታ ተቋማት ድርቁ ወደ ረሃብ ሊለወጥ ይችላል በሚል ስጋት መኖሩንም አስታውቀዋል። በአዋሳ አንድ ወጣት በፖሊስ ተገሏል። በባህል አዳራሽ ክፍለ ከተማ ዳሪ ቀበሌ ልዩ ስሙ አድማስ መንበር በተባለ ቦታ በ30ዎቹ ዕድሜ ክልል ውስጥ የሚገኝ ወጣት ጭንቅላቱ አካባቢ በፖሊስ ጥይት ተመቶ ሕይወቱ ያለፈ ሲሆን የአካባቢው ሕዝቡን ቁጣውን ሲገልጽ አርፍዷል። ለመን አበበ የተባለው የአካባቢው ነዋሪ ተልእኮ ትውልድ የሚባል የፕሮቴስታንት ሃይማኖት ቤተክርስቲያን ጠባቂ ጋር አለመግባባት መፍጠሩን ተከትሎ ለግልግል መሃል የገባው ፖሊስ በወጣቱ ጭንቅላት ላይ በመተኮስ እዛው ገሎታል። ፖሊሱ ባርቆብኝ ነው ቢልም ህዝቡ ግን ሆን ብሎ ነው የገደለው በማለት አስክሬን አይነሳም በማለት ተቃውሞ ሲገልጽ ከቆየ በኋላ የፌዴራል ፖሊስ አባላት ከግማሽ ሰዓት በኋላ ህዝቡን በመደብደብ አስክሬኑን ወስደውታል። የህዝቡ ቁጣ ከፍተኛ መሆኑን ያዩ ፖሊሶች ገዳዩንና በአካባቢው ቀድሞ የደረሱ ፖሊሶችን ይዘው መሄዳቸው ታውቋል። በቡሌ ሆራ የጉምሩክ ጽፈት ቤት ተቃጥሏል። በቦረና ዞን በቡሌ ሆራ ወረዳ አንድ መኪና ኮንትሮባንድ ጭኖ አልፏል በሚል ምክንያት የጉምሩክ ጠባቂዎች መኪናውን አስቆማለን በሚል የተኮሱ ጥይት አቶ ንጉሴ ገይ የተባሉትን ሰው ጭንና ትከሻቸው ላይ መቅሰሉን ተከትሎ ለወትሮን ቋፍ ላይ የነበረው ህዝብ ወደ አደባባይ በመውጣት ጉምሩክን ሙሉ በሙሉ አቃጥሏል። ከፍተኛ ህዝባዊ ተቃውሞ በታየበት በዚሁ ተቃውሞ የፌዴራል ፖሊስ አባላት ጥይት በመተኮስ ተቃውሞውን የበተኑ ሲሆን አቶ አለሙ የቦ የተባሉ ሰው ቀኝ ተፋቸው ላይ በጥይት ተመተው ሆስፒታል መግባታቸው ታውቋል። የህወሓት አልበገርም ባይነት በተደራጀ እንቅስቃሴ እንደሚሰበር ፕሮፌሰር ብርሃኑ ገለጹ። ስልጣን ላይ ያለው ህዝባዊ ወያኔ ሓርነት ትግራይ አልበገር ባይነት በተደራጀ እንቅስቃሴ እንደሚሰበር የአርበኞች ግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋ ገለጹ። ድርጅታቸው ከመቼም ጊዜ በላይ አቅሙን አጎልብቶ በጠንካራ መሰረት ላይ መቆሙን የተናገሩት ብርሃኑ ነጋ ይህ ማለት ወያኔ በቀላሉ ወይንም በጫጫታ ይወድቃል ማለት እንዳልሆነ ይፋ አድርገዋል። በሐምሌ ወር 2007 የዩኒቨርሲቲ መምህርነታቸው ሙሉ በሙሉ በመተው ከአሜሪካ ለትግል ወደ ኤርትራ ያቀኑት ፕሮፌሰር ብርሃኑ ከስድስት ወራት በኋላ ለስራ ጉዳይ አሜሪካ መመለሳቸውን ተከትሎ በተጠራው ስብሰባ በኢትዮጵያ ፖለቲካ፣ ኢኮኖሚ ሁኔታ ላይ ሰፊ ማብራሪያ ሰጥተዋል። በአሜሪካ ሜሪላንድ ግዛት ሲልቨር ስፕሪንግ ከተማ በሚገኘው ደብል ትሪ ሆቴል ውስጥ በተጠራው ስብሰባ ላይ የአርበኞች ግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋና ሌላው የአመራር አባል በተመሳሳይ ከትግል ቦታ የመጡት ኤፍሬም ማዴቦ ንግግር አድርገዋል። ፕሮፌሰር ብርሃኑ ነጋ በአምስት ነጥቦች ላይ በመተኮር ባደረጉት ንግግር የኢትዮጵያ ኢኮኖሚያዊ ሁኔታ ያለችበትን ችግር በዝርዝር ተመልክተዋል። በሀገሪቱ ለተደጋገመና ለቀጠለው የረሃብ አደጋ ተጠያቂነት ያለበት ስርዓት ባለመገንባቱና የተዛባ ኢኮኖሚ ፖሊሲ የፈጠረው እንደሆነም አመልክተዋል። በኦሮሚያ አካባቢ የተቀጣጠለውን ተቃውሞ በተመለከተ ሁሉም ኢትዮጵያዊ ሊደግፈው የሚገባ የሁሉም የጋራ ችግር መሆኑን አውስተው በማስተር ፕላን ሳቢያ የተነሳው እንቅስቃሴ የመሬት ቅርምት ባለመቀበል እንደሆነም አመልክተዋል። ይህ የመሬት ቅርምት አዲስ አበባን ጨምሮ በሁሉም አካባቢዎች ያለና በሁሉም ላይ የሚደርስ መሆኑን ዘርዝረው ልዩነቱ ኦሮሞዎች ለመታገል መወሰናቸው ነው ብለዋል። ግስካሲዮን የሚያደርጉ ወጣቶች ለመገንጠል አለማንሳታቸውን በሌሎች ወገኖች ላይ ጥላቻ ለማንዛታቸውን የዘረዘሩት ፕሮፌሰር ብርሃኑ ነጋ የኦሮሞ ድርጅቶች ከሌሎች ወገኖቻቸው ያደረጉትንም ጥሪ አክለው ይህን ግስካሲዮን ማንደገፍበት ምክንያት ምንድነው ሲሉም ጠይቀዋል። ባንዳ አካባቢ ላይ ተወሰነና በህረን መሰረት ያደረገን ቅስቀሳ ስጋት ያደረባቸው ወገኖች መኖራቸውን በማንሳት ለዚህ ችግር ዘላቂ መፍትሄ በዜግነት ላይ ተመሰረተ ፖለቲካ መሆኑን አስመረውበታል። ሆኖም የነበሩ ችግሮችን ያስከተሉትን ሁኔታ በመቀበልና ለዚህው ቅና በመስጠት ከነዚህ ማህሎች ጋር መነጋገር የነጋውን ኢትዮጵያ የተሻለ አድርጎ መቅረጽ እንደሚቻል ገልጿል። በመጨረሻም ያቡነ ጴጥሮስ ሐውልት ወደ ነበረበት ቦታ መመለሱ የህዝብ ትግል ውጤት መሆኑን ሰማያዊ ፓርቲ ገልጿል። በአዲስ አበባ ቀላል የከተማ ግንባታ ምክንያት ሚያዝያ 24 2005 ፒያሳ ማዘጋጃ ቤት አካባቢ ከነበረበት ቦታ እንዲነሳ ተደርጎ የነበረው የአርበኛ አቡነ ጴጥሮስ የመታሰቢያ ሐውልት ከ3 ዓመት ገደማ በኋላ ዛሬ ጥር 29 2008 ዓ.ም ወደ ነበረበት ቦታ እንዲመለስ የህዝቡ ትግልና ያላቋረጠ ጥያቄ አስተዋጽኦ ከፍተኛ መሆኑን ሰማያዊ ፓርቲ በመግለጫው አስተውቋል። የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነት የአቡነ ጴጥሮስ መታሰቢያ ሐውልት መጀመሪያውንም ከቦታው እንዳይነሳ ህዝቡ አሳስቦ እንደነበረ በማስታወስ ሐውልቱ ወደ ነበረበት ቦታ እንዲመለስም በተከታታይ ጥያቄውን በማንሳት ለታሪኩና ለባለውለታዎቹ ያለውን ተቆርቋሪነት እንዳሳየ ለነገር ኢትዮጵያ ገልጸዋል። የቀላል ባቡር ስራ ሲታሰብ ዲዛይኑ ቅርሶችን በማይነካ መልኩ መሆን እንደነበረበት የተናገሩት ሊቀመንበሩ ነገሩ ከሆነም በኋላ ቅርሶ ወደነበረበት ቦታ እንዲመለስ ህዝቡ ያደረገው ትግል የሚመሰገን ነው ብለዋል። ለሳምንቱ የነበሩት አበይት ዜናዎች በዚህ ተጠናቀዋል።
Democracy, no time limit. ትርሱ ይነገር 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 በቱንዲ ሞላ ውበቱ ውበቱንዲ ጎንት ያዶላን የጆቴን ትከሉበት ወርክ ክፍተቱንዲ ሞላ ውበቱንዲ ደንት ያዶላን የጆቴን ትከሉበት ወርክ ክፍተቱንዲ ሞላ ውበቱንዲ ደንት
ሱዲን የኢትዮጵያ ኮሚኒቲ ታላቅ የመዝናኛ ምሽት አዘጋጅቶ ይጠብቃችኋል።
በስዊድን የሚገኘው የኢትዮጵያ ኮሚኒቲ የመዝናኛ ምሽት ከምግብና መጠጥ ጋር አዘጋጅቷል። በመንጋራቸው የባህል እምነትና ወግ እሴቶቻችን ተገናኝተን አእምሯችንን እናደስ እያለ ጥሪውን ያቀርባል።
የኢትዮጵያ ኮሚኒቲ በጋራ ተግባራዊ ፍራ መስራት አለብን ብለው ለተነሳ ማህበራዊና ያገር ልጅነት ተስፋራችንን ለማጠናከር እንዲረዳን ናው በታችን በሆነው ልጅነታችን ተፋፍረን እንዲሁም ተሰባስበን በማጌጥ እንጨዋወታለን።
ከያለንበት ተሰባስበን በመጨዋወት ዘርና ሃይማኖት የማይለየው አንድነታችንን ለማሳደግ ወስነናል። በመሆኑ እርሶ ቤተሰቦ ተጋብዘዋል።
ቀን ፌብራሪ 27 2016 ከ14 ሰዓት ጀምሮ ቦታ
ዶቭ ባሪስ ለገን 6
ቦርቢ ጎርድ።
ታላቅ የሙዚቃ ምሽት በስቶክሆልም ከተማ በኢትዮጵያ ውስጥ ከፍተኛ አድናቆትን ያተረፈው ጃኖ ባንድ በፌብሩዋሪ 27 2016 ዓ.ም ተመረጠ በስቶክሆልም ከተማ እናንተን ለማስደሰት ብቅ ይላሉ። አስተውሱ አትርሱ። የቅዳሜ ፌብሩዋሪ 27 ምሽታችሁ ከጃኖ ባንድ ጋር ይሁን። ቀን ቅዳሜ ፌብሩዋሪ 27 ቦታ ግሎባል ፓልም ፌልክስ ቬጋን አንድ ሰዓት 22 ሰዓት ጀምሮ በይበልጥ ለመረዳት በስልክ ቁጥር 076-206-9348 ይደውሉ። አዘጋጅ ክለብ ዳንሴ ዳንሴ ወይንም ይሳቅ። በስቶክሆልም ከተማ በጉጉትና በናፍቆት ይጠበቅ የነበረው በተዋበ ስፍራና በአማራ ኢትዮጵያዊ መስተንግዶ ጥራቱንና ደረጃውን የጠበቀ ምግብን አዘጋጅቶ ውድ ደንበኞቹን ተቀብሎ ለማስተናገድ አዲሱ ላሊበላ ሬስቶራንት ፌብሩዋሪ 8 ቀን 2016 ዓ.ም ተመረጠ ከጧቱ 10 ሰዓት በታላቅ ደስታ ይከፈታል። ያማረና የጣፈጠ ምግብ ካማሮ ከመስተንግዶ ጋር ካስፈለገዎት የምንግዜ ምርጫው ላሊበላ ሬስቶራንት ይሁን። አድራሻ ድሮትኒንግ ሆልምስ ቬገን 46 ቱናል ባና ፍሪደምስ ፕላዝ። ለተጨማሪ መረጃ በስልክ ቁጥር 076-027-7650 ይደውሉ። ላሊበላ ሬስቶራንት ያብሮመኖ ትክሬቸች ከመከብሯት ነው ኢትዮጵያ።
አድማጮቻችን በመከታተል ላይ የምትገኙት ከዚህ ከስቶክሆልም የሚተላለፈው የኢትዮጵያ ድምጽ ሬዲዮ ነው። አሁን መስመር ላይ ወለላይ ይገኛል። ገጣሚ ወለላይ እንግዲህ ሳምንቷን ሊያደርሰን በስልክ መስመራችን ላይ ተገኝቷል። ቀደም ብለን ስቱዲዮ ይገኛል ብለን ነበር። እንግዲህ አልተመቸም መሰል እንደምን አርፍዳል ወለላይ?
እንደምን አረፈድክ? አንዳንድ ቦታዎች እንደፈደፍትን ይሳት ስለረፈደብኝ ነው እንጂ ዛሬ ምን ታሳብ ነበረች?
ይሁን ምንም አይደለም። እንደው እጅ ከምን
ግጥም አለኝ አንድ ግጥም አለኝ ዛሬዋትን ይሳፋትላለች።
አይ ጥሩ ነው።
ስለነበ ተደጋግቻለሁ።
እሺ ቀጥል።
አሸንፈው ባንድነትህ ከልቦና ሆሬ ለመቅዳት ካፍህ ነገር ለመስለፍ ወያኔ በነካካ በቆሰቆሰ ቁጥር ተጠራሰ በመሰባሰብ ቁጣህን በአደባባይ ዘርግፈ ይውረድ በቃ ብለጮህ አንድ መስለህ አብረቆምህ በማግስቱ ተለያይተህ ቡድን ፈጥረህ ተበጣጥሰህ ተሰዳድበህ ተቆራርፈህ በአንተው ዱላ አንተን መተህ እንደገና ደግሞ በአመት ተገናኝተህ ጮኸበት ብትመለስ ሰዳድበኸው ምን ሊጠቅምህ ምን ልትጎዳው ምኞትል ነጻነትህ እየራቀ ድልቀንህ ይጨምራል ግፍ በደልህ አሸንፈው በአንድነትህ አለዛ ግን ጥንካሬውን እየለካ በአንተ ተቀቀል እየዶለተብል ይጠቀል እየከፋፍለው በታስኑ ቀረር ቋል ያይቶ የአገር ፍቅርህን አልቦ ወኔህን ከልብ ሰልቦ ድምጥማጥህን ሳያጠፋ ሳያጨልም ያንተን ተስፋ እመነኝ እንደማያንቀላፋ አይግረምህም ቢያደርግ የጭካኔ ስራ ቆኖ የሱም ማወቅ እንደ ወባ ህመምተኛ መጥፎ ቅየት መጨበጫ ሳጥጾህ ባጉል ውሸት የዘረኛ መለያውን ያንገት ክታብ ላይ ላይ አንጠልጥሎ በማዋቀፍ በስቃይህ በረሃብህ በሞትህ ላይ አይደል እንዲህ የሚያፈራው እሱ ሲሳይ ከወጣማ ከበደል ህግ ካሳደረህ በወግ ማድረግ ኑሮህን ሳያዋክ ባፍን ሳይሸብብ ነፍስን ሳያስታቀቅ አቅምህን ሳያደቅ ዝም ብሎ ከነጋበት ሳያቆስል ከመግሸበት አንድ ሆነ ተሰባስበህ ጊዜ አግኝተህ ተመካክረህ ታጠፋው የል ምን ያደርግህ ደግሞስ እንደው ያንኳን ባይሆን እንዴት ይስጥ ሰላምህን ከየት ያምጣዋል አመሉ አለውልዱ አለትክሉ ኢትዮጵያዊ ቅድመ ነብሱ ብሔራዊ እስትንፋሱ በዘር ደዌ የተመረዞ ውስጡ መስቶ ተገንዞ አገር ውደድ የምትለው ያንን ፍቅር ከየት ያምጣው ለኩልነት ምታንጋጥጥ ነፃነትን ምትቀላወጥ የት ኑሮት ነው ላንተ የሚሰጥ ምክር ልስተሰማኝ ይልቅ ሳትለያይ ሳትራራቅ ሳትባባል ትንሽ ትልቅ ከየቦታው ተሰባስበ ተመካክለ ከስር ነቅለህ ስቃይህን ስትግተው ረሃብህን ስትጋብዘው የሚሸሸው የፈራው ሞት ላዩ ላይ ሲሰፍርበት ያን ጊዜ ነው የሚያልቅለት አለዛ ግን አንዳንድ ቀን ተሰባስበ ይውረድ በቃ ብለህ ጮህ ሰው ሲታሰር ፎጣው ትተህ ሲሞትብህ ሻማ አብርተህ አንድ መስለህ አብረህ ቆመህ በማግስቱ ተለያይተህ ቡድን ፈጥረህ ተበጣጥተህ ተሰዳድበህ ተኮራርፈህ በአንተው ዱላ አንተን መተህ እንደገና ደግሞ በአመት ተገናኝተህ ጮኸበት ብትመለስ ሰዳድበኸው ምን ሊጠቅምህ ምን ልትጎዳው ምኞት ህልም ነፃነትህ እየራቀ ድልቀንህ ይጨምራል ግፍ በደልህ አሸንፎ በአንድነትህ አመሰግናለሁ።
ማስማ በጣም አሪፍ ግጥም ነው። ወለላይ በጣም ነው እናመሰግነው። ግን እንደው እንዲሁ እንዳለቀ አሁን ያቀረብከው ግጥም እንደው ባጭሩ ግለጸው ብትባል እንዴት አድርገህ ነው የምትገልጸው? እንደው አለ ግጥም?
አዎ እንግዲህ ግጥሙ ወደ ጊዜው ላይ የሚሄድ ነው እንጂ ቆይቷል አመት ምናምን ያልፈዋል ከእንትን ያልኩት ከጻፍኩት። ያው ግጥሙ ደግሞ ሁልጊዜ አብዛኛውን ግጥሞች ስጽፍ እንግልጽባለ አማርኛ ነው ስብስብ ነገር እንትን አልልም። ባጭር ለመናገር ይሄ ምንድነው አንድነት እንደሚያስፈልገን በትንንሽ ነገሮች ሳንቆራረፍ ሳንጣላ አላማችን ወያኔ ለማውረድና ከስልጣን ለማባረር እስከሆነ ድረስ በአንድነት እንጂ እንዲሁ በነኩልና አንድ ነገር ባደረጉን ቁጥር ሰልፍ ወይም እንደዚህ አድርገን ብቻ ተመልሰን እንደገና ደግሞ ሲነኩንም እኛም ነቂ ሆነን እኛም አንድ ነገር አድርገን ማሸነፍ ይገባናል ለማለት ነው። ያው
ለመከላከል ወደ ማጥቃት መሸጋገር አለብን ነው።
አዎ ይሄ ነው እንጂ እኛ እርስ በርሳችን እኛን ሳንፈታ ምን ሳንል እንደገና ደግሞ ተገናኝተን ጎብለን ወጥተን እንደገና ተመልሰን እስከ መቼ በዛ አይነት ይቀጥላል ነው የግጥሙ ሐሳብ። በርግጥ ግጥሙ ይናገራል ያው ተናገር ስላልከኝ ነው።
በጣም ጥሩ እናመሰግናለን ወለላይ። እንግዲህ ደግሞ ሳምንት በሌላ ግጥምህ ደግሞ እንገናኛለን ብዬ ተስፋ አደርጋለሁ። እግዚአብሔር ይስጥልኝ።
እሺ አመሰግናለሁ። ሰላም
ችግሮች ተጋዘን በመስራት ያግራችን ወድገት የምናይበት ጅምር እንዲሆን እግዚአብሔር ቅዱስ ፈቃድ ይሁንልን።
አርማጮች በመቀጠል ደግሞ እናሰማችሁ ቀደም ማግቢያችን እንዳለው ዛሬ ያቡነ ጴጥሮስ አውልት ከወደ 3 አመት ቆይታ በኋላ ወደ ቦታው የተበለሰ ነው። በዚህም በርካታ ኢትዮጵያውያን በቦታው መቀበል ወይም እንደነበ ይባላል ከፍተኛ አቀባበል ያደረጉ ነው። በቦታው የሚገኙ የተለያዩ ቲሸርቶችን የለበሱ ወጣቶች በተለያዩ ምስላቸው በማህበራዊ ድረገጽ እየታየ ነውና ቀደም ባለው ጊዜ በ60ዎቹ መጀመሪያ ሎሬት ጸጋዬ ገብረመድህን ጴጥሮስ ያችን ሰዓት ብለው በራሳቸው ድምጽ ያስቀምጧትን አሁን በማስተዋወሻነት እኛም እንጋብዛለን አድማጮች።
ስነ ግጥም ወይም ድርሰት ልክ እንዳንድ ሰው የራሱ ህይወት የራሱን ህይወት ኖሮ የራሱን ህይወት ይሞታል ይባላል። ሰቆቃወ ጴጥሮስ የጴጥሮስ ያችን ሰዓት መዝጋ የታሪካዊ ጀግናው የመጨረሻ ቃል ነው። የመጨረሻውን ቃል ለጀግናው ተውለት ይላሉ ጥንታውያን የታሪካዊ ቲያትሮች ጸሐፍት እና የከራን ያፍራት እና ዩፒዲስ። አቡነ ጴጥሮስ ለሊቱን በግራዚያኒ እና በባንዶች አሽከሮቹ አኮርባሽ በገነተሉ ጉርጓድ ቤት ውስጥ ሲገረፍ ሲመረመር ኢትዮጵያን ከርተህ በሙሶሎኒ እመን ተብሎ ሲጠለጠል አድሮ በማግስቱ ጠዋት ሰኔ 21 1931 ዓመተ ምህረት በደባባይ በጥይት ተደበደበ። በግራዚያኒ ትእዛዝ ሩምታ ተኩሰው ጭንቅላቱን በጥይት የተቀጠቁት ጣሊያን ያሰለጠናቸው የሰሜን ባንዶች ወንድሞቻችን ናቸው። ጴጥሮስም እንኳንና ህዝቡ ምድሪቱ ጭምር ለፋሽስት እንዳትገዛ አውግዞ ሞተ። በልጅነቴ ባንኮ ከተማ ለመጀመሪያው ጊዜ በ15 ዓመቴ ዘመኛ ካዴት ልገባ ጠፍቼ ስመጣ አዲስ አበባ እምብርት መዳረሻ አቡነ ጴጥሮስ ሐውልት ከፈንታ ኳትሮ ወርጄ አባቴ ስለ አቡነ ጴጥሮስ የእረኝነት እድሜና የጀግንነት ጀብድ በከፍተኛ አድናቆት ያጫወቱን የነበረው ትዝ ብሎኝ ሐውልቱ ስር ቆሜ ቀረሁ። ይሁንና ከአስር ዓመት በኋላ አለቃችን የማስታወቂያ ሚኒስትሩ ክቡር ደጃዝማች ግርማቸው ተክለሐዋርያት ማስታወቂያ ሚኒስትር እዚያው አቡነ ጴጥሮስ ሐውልት አጠገብ ስብሰባ ጠርተውን ቢሮአቸው አምሽተን ስንወጣ ከምሽቱ 1 ሰዓት ተኩል ላይ አንድ ሞቅ ያለው የተበሳጨ ጀብራሬ አቡነ ጴጥሮስ ሐውልት ላይ ሽንቱን እየሸነ አንድ ድንጋይ ጓደኞቹ ተመጭቷቸው በማርቸሊስ ሲሽራሽሩ አንተ ድንጋይ ሆነህ ቀረህ ድንጋይ ሸናባለሁ ሲል በልጅነት ደምፍላት ዘልዬ ከጀብራሪው ጋር ግብ ግብ ገጠምኩ። ድንጋይ አይደለም ድንጋይ ነው በሚል በሙጥኝ ተቀመስን። ከስብሰባው የተበተኑ ሰራተኞች ግራገኑንና እየተበሳጨሁ ቤት ገባሁ። ለቤትን አልተኛሁም። ጴጥሮስ ሕያው ነው ለማለት ጴጥሮስ ድንጋይ አይደለም ለማለት ይመስለኛል ጴጥሮስ ያችን ሰዓትን ስጭር አደርኩ። እንዳልኩት ይህ ስነ ግጥም የታሪካዊ ጀግናው የመጨረሻው ቃል ነው። ሰቆቃወ ጴጥሮስ። አይ ምነው መብርሃን ኢትዮጵያን የጨከንሽባት ምነው ቀኝሽን ረሳሻት እስከመቼ ድረስ እንዲህ መቀነሽን ታጠብቂባት ልቦሽን ታዞሪባት ፈተናዋን ሰቃቀኗን ጣሯን ይበቃል ሳትያት አላንቺ እኮ ማንም የላት አውሮፓ እንደሁትን አጋዋን በፋሽስታዊ ነቀርሳ ታርሳ ተመሳ በስብሳ ፍጥራዊ ባጭ ጫንቃዋን እንደ ኮረብታ ተጭኗት ቀና ብላ ሁለት እንዳታይ አንገቷን ቁልቁል ጠምዝዟት ነፍሷን ልጦ ያስበረከካት ስልጡን ብኩን መጻጉዕናት ናፈርቼ እንዳልባክን ሲርቀኝ ያህልሽ ወጋጋኒ አንቺ ካጠገቤ አትራቂ በርታ በይኝ መብርሃኔ ቃል ኪዳኔን እንዳልረሳት እንዳልዘነጋት ኢትዮጵያን አሁን ብቻዬን ይፈራው እሸሸግበት ጥግ አጣሁ መጸናበት ልብ አጣሁ ማማ ኢትዮጵያን መንፈሴ ተፈትቶ እንዳይከዳት ይሰጋሁ አዋጅ የምስራች ብዬ የትብት ምግቤን ገድፌ ከእናቴ ማህፀን አርፌ በኢትዮጵያ ማህፀን አርፌ ካፈሯ አጥንቴን ቀፍፌ ደሜን ከደሟ አጠንፍፌ ከወዛ ወዟን ቀፍፌ በሕፃን እግሬ ድኬባት በሕልም አክናፌ ከንፌ እረኝነቴን በሰብሏ በምድሯ ላብ አሳልፌ ከጫጩትና ከጥጃ ከግልገል ጋር ተቃቅፌ በጋው የእረኛ አደባባይ ክረምት እንደ ወዙ ፍሳሽ በገጠር የደመና ዳስ በገደል የሸለቆ አዳራሽ ከቆቅና ከሚዳቋ ከጅግራ ጠረን ስተሻሽ በወንዝ አፋፍ ሐረግ ዝላይ መወርወር መንጠልጠል ጢሎሽ ከፍልፈል ጋር ሩጫ ስገጥም ከቀበሮ ድብብቆሽ ከናዳ ጫፍ ሳር አጨዳ ለግት ላሜ ትንሽ ግጦሽ በጥጃዬ የሌት ጉርዶሽ ለጥማድ በሬዎቼ ራት ለማታቸው ትንሽ ድርቆሽ ለግልገሌ ካውሬ ከለሌ እማሳው ስር ጎጆ መትከል ለፀሐይ የሾላ ጠለል ለዝናብ የገሳ ጠለል ውሎ የንብ ቀፎ ማሰስ የአበባ እንቡጥ ሲፈነዳ ለግጦሽ ሳር ሲለመልም ሲሰማሩ ሰደድ ሜዳ አዝመራው ጣል ከንበል ሲል ከብቱ ለሆራ ሲነዳ ፈረስ ግልቢያ ሲሸመጥጥ ከወፎች ዜማ ሲቀዳ ልቤ በንፋስ ተንሳፎ በዋሽንት ዋይታ ሲከዳ ያችን ነው ኢትዮጵያ የመላት መብርሃን ረሳሻት ያችን የልጅነት ምስራች የሕፃንነት ብስራት የሳቅ የፍንደቃ ዘመን የምኞት የተስፋ ብጻት ያችን የልጅነት እናት አዛኝቱ እንዴት ብለሽ ጥርስቶሽሽን ትነክሽባት ስሜን በስምሽ ሰይሜ ባገልግሎትሽ ሰዋትት ከዜማ ቤት ቅኔ ቤት ከድጓ ቤት መጻሕፍት ካንቺ ተቆራኝታ እድሌ ካንቺ ተቆራኝታ ነፍሴ ከቀፈፋ ደጀ ሰላም ከቤተ ልሔም ቅዳሴ አኮ ቀዶ ቀፎ ዳባ ለብሶ ቅኔ ዘርፎ ግስ ገሶ መቅደስ አጥኖ ማህሌት ቆሞ በልብሰ ተክህኖ አጊጦ በብር አክሊል ተሸልሞ መብርሃኔ አንቺ ጽላት ነፍሴ ላይ በሳት ታትሞ የመናኒው የአባ ተድላ ረድ ሆኜ አብሮኝ ታድሞ ሕይወቴ እምነትሽን ጸንሶ ሥጋ ፈቃዴ ተድሶ ለሕንጻሽ መዲና ቆሞ ለክብርሽ ድባብ ምሰሶ ስሜን በስምሽ ሰይሜ ሆነሽኝ እምነቴ ፋኖስ ለዋዜማሽ ግሸን ማርያም ለክብርሽ ደብረ ሊባኖስ ስሮጥ በወንበሩ አኖርሽኝ ባንበሳው በቅዱስ ማርቆስ ታዲያን ዛሬ ኢትዮጵያ ስትወድቅ ከምትሰጭኝ ለፍርሃት ጦስ ምነው በረኝነት ዕድሜ አይኔን በጓጎጣት የሎስ የጋኔል ጥብ አንሳ ከንፎ ወርዶ በጨለማ በርኖስ ባክሽ መብርሃን ይብቃሽ ባክሽ ምስለ ፍቁር ወልዳ ጽናት ስጭኝ እንድካፈል የእናቴን የኢትዮጵያን ፍዳ ከነከሳት መርዝ እንድቀምስ ከነደደችበት እቶን የሷን ሞት እኔ እንደሞታት ገላዋ ገላዬ እንዲሆን አሁን ብቻዬን ነኝ ፈራው መጸናበት ልብ አጣሁ ተሸግበት ጥጋጣሁ ሕፃን ሆኜ የርግብ ጫጩት አንዳንዴ ራብ ሲያዳክማት ችጋሪ ከጎጆዋ ገፍቶ ዛፉ ግርጌ ሲጥላት እናቷ በራ ደርሳላት ባክናፏ ሙቀት ታቅፋት እፍ እያለች ግንባራዋ ላይ ሕይወት ስትነፍስባት ወዲያው ነፍስ ትዘራለች ሽር ብር ትር እያለች ባክሽ አንቺም አትራቂብኝ መብርሃን እናቴ ትንፋሽሽን እፍ በይብኝ ጽናትሽን እፍ በይብኝ ወይም ይችን የሞት ጽዋ ጥላዋ ነፍሴን ካፈናት እንዳልጠጣት አሳልፊያት መራራ ክንፏን ገንጥለሽ ቀጠሮ ቃሏን ግደፊያት አለዚያም ጽናትሽን ስጭኝ የጠጣው ኪዳነ ውሉን የኔ ፈቃድ እምነትሽ ነው ያንቺ ፈቃድ ብቻ ይሆን እንደ ጳውሎስ እንድጸና በፍርሃት እንዳልታሰር ውስጤ ከሚታገለኝ በሥጋውሬ እንዳልታወር በየዕለቱ ሞት እንዳልሰልፍ የኪዳኔ ቃል እንዳይነጥፍ ቃልሽ በሕሊናዬ ድብ ኃይልሽ በፋሴ ይረፍ ፍርሃት ቢያረብብብኝም አንቺ ካልሽኝ አልሰጋም ኩርትም ብዬ የችልበት ይሸሸግበት አይጠፋም የግማደ መስቀሌን ጉጥ እታገስበት አላጣም አለዚያም አብቻዬን ነኝ ኢትዮጵያም ያላንቺ የላት አንቺ አጽኚኝ እንድጸናላት አስርጪብኝ የእምነት ቀንጃ ለስጋቴ አጣማጃቻ ለጭንቀቴ መቀነቻ አዎን ብቻዬን ነኝ ፈራው ሸሸግበት ጥግ አጣሁ መጸናበት ልብ አጣሁ 1961 ቀበልነ
ሁሉም የሚያምረው ሲሉ ልብ ልብ አምሮ
አድማጮቻችን የምትከታተሉት የኢትዮጵያ ድምጽ ሬዲዮ ነው። ፕሮግራማችን ወደ መጣናቀቁ እየሄደ ነው። በመግቢያ ፕሮግራማችን ላይ ሀና አንድ የራሷ ጽሑፍ ነበራት ብለን ነበር። ትንሽ ጽሑፉ ረዘም ስላለ ከበሰዓት ጥረት ለዛሬ አልደረሰም። ይሁንና አንድ አጥር ያለ የበውቀቱን ስዩም ግጥም አሁን ታሰማናለች። ሀና ቀጥይ።
እንባይን የት ላርገው በውቀቱ ስዩም ቀና በሊሉኛል ወዴት ልበል ቀና ከላይ ተደፍቶብኝ አገር እንዳቀና ጣራው ባጣ ቀርቦኝ በራል ባግድግዳ እንደ ዝናር ከቦኝ በጫጩት ጉልበቴ እየተወራጨው እንባዬ ዘገየ ሽቅብ እየረጨው ወዳም ላክ ብጮህ ጠላቴን እየሰማው በፌስቡክ ኑሬ በፌስቡክ ልሞት በመን ይገለጻል የትውልድ ያበሳ ከመንበርከክ ብዛት መራመድ የረሳ ያልፋል ተለጉሞ ያልፋል ተከርችሞ የጉልበቴ ኮቴ ምድር ላይ አጥሞ ወፈፈ ቀን አልፎ እብድ ቀን ሲመጣ ማልቀጽ አመስ ሲሆን በሸንጎም ያስቀጣ እንባዬን የት ላርገው ወዴት ልሸሽቀው። አድማጮቻችን ከአዲሱ ከውቀቱ ጽዩም ከውቀቱ ጽዩም መጻፍ የተወሰደ ነው። አመሰግናለሁ።
ለሰው ልጆች ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም
ማጮች። እንግዲህ የዛሬ ፕሮግራማችን ወደ መጣናቀቁ ደርሷል። ከመሰናበታችን በፊት አድማጮቻችን ደውለው አንዳንድ ያነሱት ሐሳብ ነበር። ለምሳሌ የፕሮፌሰር ብራኑ ነጋን ንግግር በተመለከተ ያሉት ነገር ነበር። እሱን በኢትዮጵያ የትኛዎቹ ሚዲያዎች ላይ በስፋት ያገኛሉ? እዛ ሙሉ መከታተል ይችላሉ። እንዲሁም ስለ ኢትዮጵያ ወቅታዊ ድርቅ ጉዳይ የሚያሉት ነገር ነበር። እሱም እንዲሁ አሳሳቢ መሆኑ ታወቃል። ባለበት ነው የቀጠለው። ምንም ለውጥ አላገኘም። እንደውም ሶበታል። ሌላ አድማጮች የጠየቁት ከማስታወቂያ ቅድም ማስተላለፍ ነው ማስታወቂያ ላይ አንድ ሁለት ማስታወቂያዎች ላይ ቦታዎቹ እንደም ባልሰማንም የሚለው ሃና ኮሚኒቲና አንድ ሬስቶራንት አዲስ ተከፈተ ሚከፈተ ይመስለኛል ቦታውና ቀኑን ከያሹ አስተውሻችሁ
አዎ የኢትዮጵያ ኮሚኒቲ በስዊድን እንትን የሚለው ቀኑ ፌብሩዋሪ 27 ሲሆን
የሚያዘጋጀው ዝግጅት
አዎ የሚያዘጋጀው ዝግጅት ማለት ነው ቦታው ደግሞ ሊቨስትቫገን ቮርቢጎርድ ነው
ዱሽበሪ ቬገን
የላሊበላ ሬስቶራንት ደግሞ የሚከፈተው ፌብሩዋሪ 8 2016 ሲሆን
ነገ ማለት ነው
ነገ መሰለኝ ቦታው ደግሞ ድሮትሪንግስ ጋታ 46
ድሮትሪንግስ ጋታ 46
ቱነማራ
ፍሪደምስ
ፕላን ስልኩንም ለሚፈልጉ ደግሞ 076 027 7650 ነው
በጣም ጥሩ አድማጮቻችን እንግዲህ የዛሬ ፕሮግራማችን በተከታታላችሁት መልኩ ተጠናቋል
አብረናችሁ የነበርነው እኔ ተመስገን
እኔ መሐና ታደሰ
እና ግሩም ነበርን እስከ ሳምንት መልካም ሳምንት
ያለን መልካም ምኞት ያለን ጤና መንፈስ የሰላም ጥሪያችን መልእክታችን ይድረስ የተበከለ አየር ጠብቶ ከላችን የዱር አራዊቶች አፈ ጎጆአችን ሁሉም በያሉበት በየበኩላችን የሰላም ፋና ይድመቅ ይብራላችን ሰው ዘሮች ሁሉ